Voice of America. ጎንደር ውስጥ በአማራና ትግራይ ህዝብ መካከለ የተካሄደው ሁለተኛ ዙር ያንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጸገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ካቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ የክልሉ መንግስት ቃል አቀባይ አቶ ንጉሱ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበ ነው ያነጋገራቸው።
አቶ በሪሁን፣ በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር የአንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው ለእኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጸገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃይት ጉዳይ ላይ። የእርስዎ ጥያቄ በየትኛው ላይ ነው አቶ ንጉሱ?
በሁለቱም ነው።
በሁለቱም ላይ። እሺ፣ የሰጡትን ላሰማው፣ አብረን እንደገና እንስማው። አድማጭም ለማስታወስ ይረዳል። ይስማውና በዛ ላይ ይናገራሉ። ያድምጡት።
በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው የቀበሌዎቹን ህዝብ የአካባቢውን ህዝብ አማክሮ አሳትፎ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው። በማ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው።
ምንድን ነው የእርስዎ ጥያቄ ወይም ተቃውሞ?
የጸገዴ ጉዳይ በሁለት መንገድ ከፍለን እንየው። ጸገዴ እና ጸገዴ የሚባል ነገር አልነበረም። ጸገዴ አንድ ጸገዴ ነው። የከፈሉት በ1984 እንዲያውም ደርግ ከተደመሰሰ በኋላ በ1984 ዓመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጸገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃው ዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው። ከዛ በ1984 ዓመተ ምህረት ግንቦት ወር ኃይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጠገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደር አያመችንም በሚል መንገድ ነው እንዲከፈል የተደረገ
እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ?
አዎ። ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢህድን ክፍለ ህዝቦች ሀፍቴም አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው። ከዛ በኋላ ምንድን ነው የተደረገው? የሽግግሩ መንግስት ሲመረጥ ኃይሌ ባለበት መንገድ የዛኛው ጸገዴ ከሚባለው ወደኛው ጸገዴ እንዲያውም ስድስት ቀበሌዎችን በሙሉ መትረየስ አስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ኃይሌ እስከ 1988 ዓመተ ምህረት ድረስ ሽግግሩ መንግስት እስከሚያልቅ ድረስ የአማራው ጸገዴ የተከፈለው እንዲያስተዳድር ነው የተደረገው። እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳትፌያለሁ። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው አለቃ ጸጋዬ፣ አቶ አያሌው ገዱ፣ አገኘሁ ተሻገር የዞን አስተዳዳሪ ባለበት፣ ደስ ያሰሜ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን በአደይም እንደ አቋም ይዞ ሰፊ ክርክር አድርጎበታል ይህን ጉዳይ። ሁለተኛ ሰፊ የሆነ የወልቃይት መሬት ሰው በማጣት ነው የወሰዱት። በሁለቱ መካከል ላይ ይህን ችግር እንዲፈታ 15 ሰው ከጸገዴ 15 ሰው ከጸገዴ ተወጣጥቶ እኛ እኔ ራሴ አገኘሁ ተሻገር፣ ደሴ ታምራት፣ ሀብቴ ወርቁ፣ ኃይለማርያም ብርሃኑ መልኬ እነዚህ አመራሮች ናቸው፣ አሁንም አሉ አመራሮች ናቸው። ጸገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጭ ነው፣ ህዝቡ ከወሰነው ካስተላለፈው ውሳኔ ውጭ ነው ገዱ ግጨውን አሳልፎ የሰጠ። ስለዚህ የሁለቱ ህዝቦች የጋራ ስምምነትም አይደለም። አንድ ጠገዴ ነው።
አቶ ንጉሱ ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበሩ ዝግቡ ተፈታ ብለዋል። እርሶ አልተፈታም ቀድሞም ጠገዴ የሚባል ነገር የለም የሚለው ላይ ነው የሚረጉት?
አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄ ማይደስ
ወደ ወልቃይት ጉዳይ እንሂድ። የወልቃይትም ጉዳይ ተፈቷል። ችግር አለ አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃይት ላይ ያሉትን ላሰማውትና ስለ ወልቃይት ደግሞ መልሶን ይነግሩኛል።
ተሳታፊዎች አልሰጠውታል፣ ተገቢው መልስም ተሰጥቶታል። የወልቃይትም ጥያቄ በወልቃይት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል፣ የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍቶኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርዓት ያስቀመጠ ህገ መንግስታዊ ስርዓት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ሰጥ
ሀሳቡን ይንገሩኝ አቶ በሪሁን።
በመሰረቱ የወልቃይት ህዝብ ጥያቄ የተነሳው አሁን አይደለም፣ በ1972 ዓመተ ምህረት ነው። የዛሬ 40 ዓመት ነው ቲፒኤልኤፍ ተከዜ ተሻግረው ወልቃይት ሲደርሱ ጌዲዮ ላይ መሀከል እኛ ተጋድሎ ሓርነት ትግራይ እንባላለን የትግራይ ነጻ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ እኮ ተከዜ ማዶ ነው፣ አገራችሁ ነጻ ለማውጣት ከፈለጋችሁ ተከዜ ማዶ ተሻግሩ፣ እሱ ነው ነጻ ማውጣት ያለባችሁ ነበር ያላቸው ወልቃይት ህዝብ። ይህ በማለቱ ከወልቃይት ህዝብ ጋር ግጭት ነው የፈጠሩ። የወልቃይት ህዝብ ማንነቱን ለማስከበር 40 ዓመት በሙሉ ሲታገል በተለይ ከ1983 በፊት የተደረጉት ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህን በመታገል የወልቃይት ህዝብ ለማንነቱ ሲል ያልከፈለ መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በሌሊት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን 408 ሰው ከኔ ጋር አለ። 480
በህዝቡ ላይ ስለደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትላንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው እርሱ ያቀረቡትና ጠቅልሉልኝ፣ የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን።
እሺ፣ የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ፣ አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አሉኝ፣ ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ፣ ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርበዋል። ለጻድቃን፣ ለራሷ፣ ለአባይ ወልዱ፣ ለህወሓት ጽህፈት ቤት እና ታላይ ዛፌ በአካል ተገኝተው ነው የህዝቡ ውክልና የያዙትን ሄደው ያቀረቡ። ለፌዴሬሽን ምክር ቤት እኔ 31 ሰው ይዤ ራሴ ባለሁበት በራሴ በእጄ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ፣ ቀርቧል። ቀርቦ ግን የፈታው አካል ላይ የለም፣ ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለቱ ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ይህን ጥያቄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከልም የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድን ነው? አንድ ጠገዴ መሆናቸውና የአንድ ቤተሰብ ብቻ መሆናቸው ነው የሚያውቁት።
በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን
በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠነው ጠገዴ አንድ ጠገዴ ሳይሆን እስከ 1984 ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ
ስብሰባ ላይ እንግዲህ እርስዎ አልነበሩም፣ አቶ ንጉሱ ነበሩ እና ያንን ነው የተናገሩት።
አዎ፣ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው ራሴ መረጃ ሆኜ ባቀረብኩት ነው እየሰጠሁ ያለው።
አቶ በሪሁን፣ ጥሩ። የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግኖታለሁ። እግዚአብሔር ይስጥልኝ ስለ ጊዜው።
እኔም አመሰግናለሁ።
በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሁፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
አቃቤ ህግ በ2008 ዓመተ ምህረት መጨረሻ ላይ ነመብራቱ ጌታውን በሚል መዝገብ በሽብር ወንጀል ድርጊት ክስ የመሰረተባቸው 5 ሰዎች በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ከተሰየሙት 3 ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲነሱላቸው ጠየቁ። መብራቱ ጌታሁን፣ ጌታቸው አደመ፣ አታላይ ዛፌ፣ ነጋ ባንቲውንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቤ ህግ የመሰረተባቸው ክስ የወልቃይትን ህዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል። ትናንት ፍርድ ቤት የቀረቡትም አቃቤ ህግ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል።
ዳኛውን ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራት ጌታውንና አቶ አታላይ ዛፌ ከዳኞች መካከል አቶ ዘራይ ወልደሰንበት የተባሉት በዋልቃይት ጉዳይ ላይ ራሱ የቻለ አቋም አላቸው እና የገለልተኛ ዳኝነት ሊሰጡ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲነሱላቸው ነው። ይህን በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ ሀሳቡን። ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ይቀጥል ተደረገ። ሌሎች ተቀመጡ። ፍርድ ቤቱ ክርክራቸውን ከሰማ በኋላ በጠበቆቻችሁ ታግዛችሁ ግልጽ የሆነ አቤቱታ በጽሁፍ አድርጋችሁ አቅርቡ አላቸው። ምክንያቱም ትናንት ያቀረቡት በቃል ነው። እኔም ያው እንደምን ነበር የሰማሁትና በቀጣይ ቀጠሮ እንዳማከራቸውና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር 14 ቀን 2010 ዓ.ም ተለውጧል።
ለመሆኑ እኒህ ሰውዬ አሁን ነው እንደዚህ ችሎት ላይ የቀረቡት?
ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው። ለእነዚህ ሰዎች ክስ ዛሬ 2ኛ ችሎት ነው። ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ እንዳልቻሉ ነው የገለጹት። ዋናው እነሱ መልሳቸው ዳኛው በማህበራዊ ሚዲያና በቴሌቪዥን ጥርጣሬ አቋም አላቸው። ዋላይ የአማራ ማንነት ጥያቄ ማቅረብ አይችልም የሚል ጥርጣሬ አቋም ስላላቸው ገለልተኛ ሆነው ሊዳኛችን የሚል ነው መቃወሚያ።
እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር 2008 ዓመተ ምህረት ድረስ የወልቃይት ህዝብ የአማራ ማንነት ጥያቄን ለተለያዩ የመንግስት አካላት ለማቅረብ በህዝብ ተወክለናል ሊሉ እንደነበረና ከመንግስት አካላትም ጋር ይወያዩ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።